ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ዛሬ ቀኑ ሐምሌ 30 2014 ዓ.ም ዝግጅታችን ጀምረናል። እንደተለመደው ዜና ትንታኔዎችን ይዘንላችሁ እንቀርባለን። አሸናፊ ይሰማል?
ይሰማኛል።
እሺ። ይሄ ቀደም ብላችሁ የምታዳምጡት ሙዚቃ ለሁላችሁም ለሁላችንም ድንገት የምናጣቸው ዘመዶች ወገኖች አሉና ድንገት ለተሰወሩ ድንገት ለጠፉብን ወዳጅ ዘመዶቻችን መታሰቢያ ይሆን ነፍስ ይማር ለማለት ነው። ሀገራችንም በከባድ ችግር ላይ ያለችው አንዳንድ ጊዜ ለማስታወስም በግልም ሁላችንም የየራሳችን ችግርና ሀዘን ስላለ ለሁሉም ይሆናል በሚል ነው እና ወደ ፕሮግራማችን እንገባለን።
ከአራት ሳምንት መስወር በኋላ ተቀላይ ሚኒስትሩ መጥቷል። የማይክሮ ኢኮኖሚ ስብሰባ ላይ ነው የተገኙት። እዛ ላይ የተናገሩት ነገር አለ። ስለ ጦርነት፣ ሰላም እና ልመና እኔ አንዳንዴ ተደጋግሜ የምናገራቸው ነገሮች የአእምሮ ጤንነት አለባቸው የሚለውን ነገር በየቀኑ መልስ የሚያገኘበት የመጣሁት ነገር ነው የመጣውና እርግጥ አሽሙር ነው ንግግሩ። በአሽሙር ነው የተናገሩት ጠቅላይ ሚኒስትሩ። ያንን አዳምጦ ደግሞ አሁንም የሚያጨባጭቡ ያው አካባቢና ያው ህብረተሰብ አለና እንደ ግራ ያገባል። እስቲ እንዴት ነው የሰው ጠቅላይ ሚኒስትሩ አመጣጥ? ምን ሆነ እንደራሳ?
እንግዲህ ጠቅላይ ሚኒስትሩ ጠፉ የሚለው ብዙ ሰው አጀንዳ እንዳይሆን ለማድረግ ፈልጎ ነበር።
አዎ
አንድ ጊዜም እንደዚሁ ጠፍተው ብዙ ተንጫጩና በኋላ መተው እንደው ጠፋችሁ ብላችሁ ምናምን ላላችሁ ብለው ትኩረት መሳቢያ አድርገው ስለነበረ አሁን ደግሞ ያላቸው የህዝብ ድጋፍ የዛን ጊዜውን ያህል ስላልሆነ ብዙ ሰው በተቻለው መጠን ሸሽቶት ነበር አንዱ አጀንዳ ላለማድረግ። እንደውም የራሳቸው ደጋፊዎች አጀንዳ እንዲሆን ሲነካኩት ነበር።
በጣም
እና አንዳንዱ ጦር ሜዳ ሊመሩ ሄደዋል በድል ሊመለሱ ነው እስከ ማለት ድረስ የደረሱ፣ ሌሎች ችለውት በኋላ ነው ማውራት የጀመሩት። ብዙዎቹ እንደው አጀንዳም ሊሆን የሚገባው አይደለም ብለው የየራሳቸው መላምት አስቀምጡ፣ ጥንቆላ ቤት ነው የገቡት የሚላለ፣ ጸሎት ታማዋልን የሚል መላምቶች ቀረቡ። ኤኒዌይ ዜጎች የመሪያቸውን ሁኔታ በዛም ሆነ በዚህ በተመርጠውም ቢሆን ሳይመረጡ መሪ ሆኗል ተመርጫለሁ ብለው ነው የሚያስቡት። ተመርጫለሁ ብሎ በተለይ የሚያስቡ ከሆነ ህዝብ መሪው ያለበት ሁኔታ ስለሄን አረጅም ጊዜ ሲጠፋ የጤናውን ሁኔታ አገሪቷን የተፈጠረውን ኃላፊነት ማን እንደተረከበ የማወቅ መብትም ስላለው ጭምር ከህግም አካያ ትክክል አልነበረም እና ምን አይነት ንቀት ነው እስክትል ድረስ ነው። መሪን ትልቅ አደራ ተረክቧል። እናንተ ሀገር ታስታውሳለ ጆ ባይደን እኮ ለኢንዶስኮፒ 30 ደቂቃ ሰርጀን አንስቴዥያ ማደረጃ ስለሚወስድ ስልጣኑን በይፋ ነው ያስረከበው። አስታውሳለሁ በእናንተ አቆጣጠር 96 ላይ ይመስለኛል የሩሲያው ፕሬዚዳንት የነበሩት የልሲን የሀርት ሰርጀሪ አሰርተው ነበር። ያ ሰርጀሪው ተሰርቶ ወደ ልቦናቸው እስከሚመለሱ ድረስ ኃላፊነታቸውን አስረክበው ነበር። እና ዝም ብለህ የት እንዳለ ሀገሪቷን ማን እየመራት እንደሆነ በማይታወቅ ሁኔታ በግልህም ጉዳይ ይሁን ትኩረት ስባለው ብለህ መጥፋት ተገቢ አይደለም፣ ትክክል አይደለም። ሰውየው እንዴት ይሄንን እንዳላወቁም አልገባኝም። ያም ሆነ ይህ አትርፈውበት ይሁን አይሁን አላውቅም። ከጸሎትም ያትርፉ ይሁን አይሁን አላውቅም። ጸሎት የሚባለው ነገር እኔ አንድ የራሴ መርህ አለኝ። እግዚአብሔር ዝም ብለህ አብረኸኝ ደግፈኝ እያልክ ስትጮህ ብትውል አይደለም የእግዚአብሔር ልብ ጋር የምትደርሰው። የእግዚአብሔርን ባህሪ ደግ፣ ፍጹም ጥሩ፣ ደግ፣ ለተቸገሩ አዛኝ፣ የወደቁትን የምታነሳ፣ የተሰቃዩትን መከራ ላይ የወደቁትን ከመከራ የምታወጣ፣ የራቡትን የምትመግብ ሲሆን አቤቱ ከጎኔ ሁን ከምትለው በላይ ወደ እሱ ትቀርበዋለህ። ያኔ ነው እርዳታው የምታገኘው። እና እንደው ዝም ብሎ እግዚአብሔር ሞኝ አይደለም። እዚህ ጋር ሰው እየገደልክ ሰዎች በረሃብ እያሰቃየ አግዘኝ ብትለው ምኑን እንደሚያግዝህም እንደው ይሰማሃል። ምኑን ነው የሚያግዝህ? እና እንደው ጸሎት አሁን ባለው ሁኔታ ጸሎት ላይ ነኝ ሁሉ ሲሉ ምን እንዲያደርጉ ነው የሚሰለው? መጀመሪያ የእርሱ እግዚአብሔር እንዲሆን የሚፈልገውን ቢያደርጉ እኮ ጠቅላይ ሚኒስትሩ እግዚአብሔር ከጎናቸው ይሆናል። እና ጸሎት ላይ ነው የሚሉት ነገር ራሱ ትርጉም የሌለ ሆኖ ነው ያገኘው። ያም ሆነ የመጡ አሁን ይሄ ኢኮኖሚው አደገ ስንዴ ልንሸጥ ነው ምናምን የሚባል ነገር ብዙም እኔ መስማትም ትቻለሁ። ሶሻል ሚዲያ ማየት ሁሉ እየተውኩኝ
የለም ሚዲያ
የተከለ ጎመን ያሳዩሃል በቃ በመግብ ራሳችንን ልንችል ነው በየጥጋጥጉ
በነገራችን ላይ
በዚህ በውሃላስቲክ
አንድ አድማጮች በተለይ አሜሪካን ሀገር ያሉ አድማጮች እዚያ አካባቢያችን ያሉ አድማጮች አንድ መገንዘብ ያለባችሁ የጓሮ አትክልት ዋና መንስኤው ያብ ኮፒን ያደረኩት ጠቅላይ ሚኒስትሩ ኮፒን ያደረኩት አሜሪካን ሀገር የስኳር በሽታ በተለይ በወጣቶችና በልጆች በጥቁር ህብረተሰቡ አካባቢ ችግር አለ። ሚሼል ኦባማ ባራክ ኦባማ ስልጣን ሲመጣ ወደ ስልጣን ሲመጣ ባለቤቱ ሚሼል ኦባማ የጓሮ አትክልት ጀምራ ለማስተማር ያደረገችው ነው። በነገራችን ላይ ይሄ ዝምብለንትን ምን የአትክልት እንድትበሉ አትክልት ብሉ ሁልጊዜ ስጋ ሁልጊዜ አሳማ ስጋ ፖርክ ምንለው እንደዚህ እንትን ሰባት ያለው ነገሮችን ከመብላት እንድንቆጥብና መማሪያ እንዲሆን ተብሎ ነው የጓሮ አትክልት እንደዚህ ፖፑላር ሆኖ ያውም ደግሞ እሱም አሜሪካ ነገር ነው ከዛው ይችላል ጠቅላይ ሚኒስትሩ ያን ይዘው ነው አሁን የአገሪቱ በኢኮኖሚ ረሃብ ላይ በዘናብ ጥራትም በተፈጥሮም ይሁን በሰው ሰራሽ ችግር ውስጥ ባለችበት ሰዓት የጓሮ አትክልት ይሰራል የሚል ነውና ቀጥልሱ እንደው ለማስተዋወስ ያልነው አድማጮች እንደን ጊዜ ኢትዮጵያ ውስጥ የተጀመረ ይባል ነገር
ነው አይነት ነገሮች በቃ እንደው አንድ በኩል ሰዎች በረሃብ እየሞቱ ነው የዚህ የጉጂ ዞኑን እየሰማ ነው
አዎ አዎ
ዛሬ አንድ የተለቀቁ ፒክቸሮች አይቼ በጣም ይዘገነነኝ የሞቱ ሰዎች መንግስት ያቀዋል እዛ ወረዳው ላይ ያለው ወደ ላይ የሞቱ ሰዎች ብሎ የያዛቸው ሊስቶች በሙሉ ኮፒዎቹ ሁሉ ይወጡ ነው ኦኤምኤን ላይ ትላንትና ዜና ላይ ዛሬ ነው ያየው እዚህ ውስጥ ያለን በሚከተለው ስንዴ ልንልክ ነው በጎመንና በሚለው ብዙም ትርጉም ስለማይሰጠኝ ስለ ማክሮ ኢኮኖሚው ያወሩትን 20 ጊዜ ምናምን ብዙም ትኩረት አልሰጠውም ግን ብዙ ሰውም እንትን ቀልቡ ነው የሳበው ይመስለኛል አሽሙርም ነው በኋላ ነው አሽሙር መሆኑን የገባኝ ስለ ጦርነትና ሰላም ያወሩት እኔ ዝም ብዬ ኮንሰፕቱን ኦፍኮርስ ጦረኛ ማህበረሰብ ጦርነት ዱምቡላ አይጨምርልህም ጂዲፒ ላይ ስለዚህ ከማክሰር በስተቀርና ጦረኛ ትውልድ በለውቃው የሚል ትውልድ ከፈጠርክ ሌላ ትውልድ ነው የሚያስፈልግ ወደ ምርት የሚመለስ ተራ ብቻ ሆኖ ነው የሚቀረው እና ይሄ በለው ብያሉ ለጦርነት ቅስቀሳ ማድረግና ጦረኝነትን ለትውልድ ማስተማር አደገኛ ነገር ነው አምራች እና ፈጣሪ ዜጋ ዳይኖር ለሚያደርገው ስለዚህ መማር ክሬቲቭ መሆን ነው ለሀገር እድገት የሚያወጣው ብለዋል ኦፍ ኮርስ ጥሩ ነው ግን የወታደር ልብስ እየለበሱ ጦር ሜዳ ወረድ ያሉ እንደ ሞዴል እንደ ህፃናት ጭምር ያብይ ስለተባለ እንደ ሮል ሞዴል የሚወስዷቸው ለጋ ወጣቶች ጭምር ጦረኝነት የትልቅነት የጥሩ ምሳሌ እንዲሆን እስኪመስል ድረስ ከቄሱ ሳይቀር ፖለቲከኛው አክቲቪስቱ ምን የተባለው በሙሉ በለው ውቃው ጨርሰው ሲባል ሲፎከር በጣም የተረሱ የድሮ የሽለላና ፉከራ ዘፈኖች ሁሉ መኖራቸው ሁሉ ጠፍተው የመሰሉኝ በሙሉ ወጥተው ሲፎከር ሲሸለል የነበረው በእሳቸው በሚመሩት መንግስት እና እሳቸው ጭምር ናቸው
ያደረጉ
የነበሩት እና ማንን ነው የሚወቅሱት? ቄሱን ሳይቀር እኮ ውጣና በለውቃው በለው ብለዋል ራሳቸው ብለዋል ስለዚህ ሮል ሞዴል ሁሉ ሆኖ አሳይተዋልና ራሳቸው ናቸው ተጠያቂው በዚህ እና ይሄ ነገር የሚያስወቅስ ከሆነ ይሄንን የሚያውቁ ከሆነ ለምን እዛ ውስጥ ገቡ ጦርነቱ እንዳይፈጠር ማድረግ ይቻል የነበረበት ሁኔታዎች ነበሩ ወደ ጦርነት ላለመግባት ጭንታክል እንኳን ጥረት ሳያደርጉ ሲዘጋጁ ቆይተው ነው ጦርነት ውስጥ የገቡ በጦረኝነት መወቀስ ካለበት እኮ ኢትዮጵያ ውስጥ በተለይ አሁን ከቅርብ ጊዜ ወዲህ አንደኛ በጦረኝነት የሚወቀሱ እሳቸው ናቸው የኢኮኖሚ እድገት ፈጠራ እንዳይኖር የሚያደርግ አመለካከት ምናልባት በቀላሉ የምንመዘው አይደለም በተለይ አማራ ክልል ውስጥ ረጅም ጊዜ ሊቆይ የሚችል ፍርሃትና የጦረኝነት ልጠቃ ነው የሚል ፍርሃትና ራስን ለመከላከል ጦረኛ ሆኖ መገኘት አመለካከት እንዲሆን እስከሚያደርግ ድረስ ኢንቴንሲቭሊ እየተሰራው ነው። ራሳቸው ናቸው ተጠያቂው ሆነው ነውና እንደው በኋላ ልክ ሲገናኝ ሲገባይ ነገሩና በኋላ እንደም ሰዎች ግን አይደለም የአማራ ክልል ሰዎች ይዘድቡ ነው እነሱም ባሽሙር ሊናገሩ ነው እንዴ የአማራ ክልል ሰዎች ታቸው አይደሉ እንዴ እንደዚህ እንዲሆኑ ያደረጓቸው በመጀመሪያ ደረጃ ነው ከዛቸው ራሳቸው
ጀመር ያማራውን ክልል ልዩ ፖሊስ ልዩ ኃይል ጦርነቱ የመጀመሪያ ተፋላሚ እንዲሆን ያደረጉት ሳቸው አሉ እንዴ ነው ነው እንኳን
አታቸው ናቸውና ባሽሙርም እኮ መናገር አይችልም ያቱም ወደዛ ጦር የጦረኝነት ውስጥ እንዲገባ አድነኛ ሀገር የህልውና አደጋ ወድቆ ባህል ብለው እኮ የከሰከሱ ራሳቸው ናቸው። አሽሙሩ በዛም ዞሮም በዚህ ራሳቸው ላይ ነው የሚያርፉ ሌላ ስለ ልመና ያወሩት ነው ኦፍኮርስ አው ልመና ለማኝ ትውልድ ልመና የለመደ ትውልድ በልመና መሮኒዝም የለመደ ትውልድ የማምረት አቅም አይኖረውም። ጥገኝነት የጥገኝነት አመለካከት ነው የሚፈጠረው። አስታውሳለሁ በዚህ ጉዳይ ላይ ከመለስ ዜናዊ በላይ የተናገረ ያለ አይመስለኝም። ስለ ልመና በጣም በሰፊው እንዴት አምራች መሆን እንደሚያስፈልግ አእምሮና እጅ ያለው ትውልድ አምርቶ መብላት እየቻለ ስንዴ ለማለም ብሎ እንሆናለን የሚል ቁጭት የሚፈጥሩ ንግግሮችን በማድረግ ልመናን በመጽፍ እና ከልመና መውጣትን በመርህ ደረጃ በመናገር የማይረሳ ነው። ምንም ዲና የምናደርገው ነገር አይደለም። ለውም እሳቸው መጥተው እኔ በልመና ካለም አንደኛ ነኝ ነው ያሉት። ልመና ካለም አንደኛ ለምኛ እኔ ማጣ ነገር የለም ብለው
ቃላቶቹን
ልመናን እንደ ቨርቹ ነው የተናገሩትና አሁን ደግሞ ተመልሶ ልመናን የሚወቅሱት ምን አይነት እኮ ፉል ኦፍ ኮንትራዲክሽን የሆነ በመርህ የማያስር ሰው መሆናቸውን የምታውቀው በዚህ ነው። እና እንግዲህ ከመተው ካደረጉት ንግግር ይሄንን ያየው ዛሬም የሚኒስትሮች ምክር ቤት ስብሰባ ላይ ተገኝቷል የሚል ዜና ይቻላል። ያው የተለመደ ሩቲን ስራ ስለሆነ ምንም የሚጠቀስ ነገር የለም።
እንትኑም ያው ወሰኑ የተባለውም እኔ ልክ ሁሉ ነገር የተሟላለት መንግስት ነው እንደነዚህ አይነት አዋጆችን ወይንም ስራዎችን ለመስራት
የተደላደለ
የሆነ ሰው ነው። አሁን ያለው ጭንቀት ላይ ነው። አሁን ያለው ሰውም የመብላት ያቃተው ቦታ ነው። መብላት አይደለም ከሁለት ሰዓት ከምሽቱ ሁለት ሰዓት በኋላ እኮ መንቀሳቀስ የማይቻልበት አገር ሆኗል። እኔ እንዴት አድርገው ከጠቅላይ ሚኒስትሩ ጥሩናቸው ሁሉ አሁን ከመጡ በኋላ እንደበፊቱ አይደለም። ቁጥሩ ቀንሷል። በጣም ቀንሷል። ግን ቢሆንም እነዚህ የተጃጃሉ ሰዎችን ስትመለከታቸው የቱን ያህል ጥላቻ የቱን ያህል እንደሚያውርህና ራስህን እንደሚያስተህ ነው የሚያሳየው። ግን በሌላ መልኩ ደግሞ ስትመለከተው በቀደምታም ለመናገር የሚሞከኩታል ከሞላ ጎደል ባለፈው አራት ሳምንት እንደዚህ የከፋ በመቶዎች የሚቆጠሩ የሰው ህይወት አልጠፋብንም። አንድ ትልቁ ነገር ቢኖር ስኖ ግን በየቦታው ያሉ የተበላሹ ነገሮች እዚህም እዛም የሚሞቱ የሚገደሉ አሉ። ጦርነቱም ግጭቱም እንደቀጠለ ነው እና እሱን ስትመለከተው እንግዲህ ወደ ሰላሙ ብንመጣ ይሻላል የሚል ነገር አለና ወደ ሰላም ነው። እና ከሳቸው ብዙም ያልከው ይሄ ስለ ኢኮኖሚ ግንባታ በዛ አደግን እኔ እንዴት አይነት ምን አይነት ሳይንስ እንደሆነ ነው ነው እንስ በቃ ቁጥር መዝገን ይችላሉ። የብልጽግናዎች ከታች ሰራተኛ አንስተስ ከላይ እስከ በላይ አጋራት በሙሉ ቁጥር ሲጨምሩ አሁን ሲናገሩ ስትሰማ አንዳንድ ጊዜ እንዲህ ቁጥር እንዲህ ቀላል ነው ወይ የሚል ነገር ያመጣ ብለው እንግዲህ ወደ ሰላሙ እንኳን ስንመጣ በትግራይ ክልላዊ መንግስትና በፌደራል መንግስቱ በተጀመረው ጦርነት የሰላም ድርድርን ሰላም እናመጣለን ብለው ከላይ ከታች ሲሉ የአፍሪካ ህብረት መሪነት ሌሎች አፍሪካ ሀገራት ማን የአውሮፓ አሜሪካ የዩሮፒያን ዩኒየን እነዚህ ሁሉ ተደማምረው ያቅማቸውን አድርገው ከሰሞኑ በቀለ ሄደው ነበር። ከዛ ከተመለሱ በኋላ መግለጫ ሰጥቷል። ከዛ በኋላ ሬድዋን መግለጫ ሰጥቷል። ጦርነት ያንጃበበብን ነው። በሌላ መልኩ ደግሞ የሰብአዊ መብት የዩናይትድ ኔሽንስ ሰብአዊ መብት ኮሚሽን ደግሞ መጥቶ ወደ መቀሌም ሄድ አልቻለም። ያም ራሱ ሌላ ጥያቄ ይዞ መጥቷል። ከሰላሙ ድርድር እንነሳና በሙሉ እንዳሉ ለሰላሙ ሂደት አስተዋጽኦ የሚያርጉት የአፍሪካ ዩኒየን፣ አሜሪካን፣ እንግሊዝ፣ ፈረንሳይ፣ ካናዳ፣ ጣሊያን አምባሳደሮች ተገኝተዋል። የአሜሪካ ልዩ ልዑክ ተገኝቷል። የዩሮፒያን ህብረትም ተገኝቷል። ሁሉም መቀሌ ሄደው ከዶክተር ደብረጽዮን ጋራ ተገናኝተዋል። የአራት ሰዓት የአምስት ሰዓት ያህል ንግግር አድርገዋል። ከዛም የእህል ማከማቻን ሄደው ተመልክተው የተቆለለ እህል አለ ግን ማከፋፈል እንዳልተቻለ የተገነዘቡበትም አለ። ግን ከዛ ከመጡ በኋላ ይዘውት የመጡት ደብዳቤ አለ። ባለፈው ሳምንት ነው የስነገር ስናገር ነበር። ቅድም ያለ ቅድመ ሁኔታ መንግስት አለ ብለህ ስትለኝ ግዴለህም ይህ ነገር ሌላ ችግር አለበት ብዬ ነበረ። ችግሩን ጎትቶት ይዞት መጥቶ ሬድዋን በራሳቸው ትዊት ትላንትን ያደረጉት ሌላ መነጋገሪያ ሁኔታ ወጥቷል። እኔ የጦርነት ስጋት አድሮብኛል፣ በጣም በጣም ፍርሃት አድሮብኛል እና ይህን ለመግለጽ ያህል ነው። ምን አገኘህ ንገረኝ እስቲ ከዚህ ከስብስቡ። የሬድዋንስ እዚህ ቦታ መድረስ እንደዚህ አይነት ኃይለ ቃል የደንጋጠም ይመስለኛል፣ እኔ ከመደንገጠም ይመስለኛል። እና እንደው እንድታ ሰዓታችን እያየ እየቆጠሩ ሰዓታችን ነው
ዲስካልኩሌት ማድረጉን ያወቀው ከተመለሱ በኋላ ነው። እነሱ ካልኩሌት ያደረጉት ያኛ ለምንም ቅድመ ሁኔታ እንዳለ ምንም በየትኛውም ቦታ በማንኛውም ሁኔታ ምናምን የሚል እናደርጋለን ብለው ነበር። ይህንን ካልኩሌት ያደረጉት ፍጹም መላም ፈላጊ ናቸው። ይዞ ሊመጣ የሚችለውን በዛ በኩል ይዞ የሚመጣ የሚችለውን እና ሊቀበሉት የማይችሉት ነገር መኖሩን አላወቁም። ሲሄዱ ቅድመ ሁኔታ ሊሆኑ የማይችሉ ግን የመብት ለድርድር የማይቀርቡ የመብት እኮ ነው መብት ናቸው። በመብት ላይ እኮ አትደራደርም። መሰረታዊ አገልግሎቶች ማግኘት፣ ሰው ምግብ ማግኘት፣ ለመኖር የሚያስፈልገውን ምግብ የሚገዛበትን ገንዘብ ማግኘት፣ መረጃ ማግኘት፣ ኮሚኒኬት ማድረግ፣ ምግቡን የሚያበስልበትን ኃይል ማግኘት መሰረታዊ ነገር ታገኛለህ አታገኝም ብለህ ለድርድር የምታቀርበው ነገር አይደለም። እና ቅድመ ሁኔታ ሳይሆን እነዚህ ነገሮች ግን ይሟሉ የሚለው ነገር እነዛንም እንደ ድርድር ነጥብ ሳይሆን እንደ መብት ስለሆኑ እንደዚህ ብለዋል። እና በእናንተ በኩል እነዚህን ሰርቪሶች ወደ ማስጀመር የሚሄዱ ሰዎች ሲኖር ስጋት፣ የደህንነት ስጋት አለ እና ይሰጣሉ። ሌላ ምንም የሚያስቀመጡት ቅድመ ሁኔታ ስለሌለ ወደ ድርድሩ ግቡ ነው። አየህ፣ ሌላ እነዚህ ሰዎች ምን ሊሉ ይችሉ ነበር? እነዚህ ያልኩ የሰብአዊ እርዳታ የማግኘት የኤሌክትሪክ ኃይል፣ ስልክ የመሳሰሉት ነገሮች የድርድር አጀንዳ ሊሆን
አይደሉም።
ለምን ብዙ ሰው እነዚህን ቅድመ ሁኔታዎች አስቀመጡ እንደሚልም አይገባኝም። ቅድመ የድርድር ነጥብ ያልሆነ ነገር ቅድመ ሁኔታ ወይም የድርድር አጀንዳ ሊሆን አይችልም። በእነዚህ ጉዳይ ላይ እንደራደርም ልትል አትችልም። የድርድር ጉዳይ አይደለም። ቅድመ ሁኔታም ልታደርገው አትችልም። የመብት ጉዳይ ነው። ስለዚህ አለቀ በቃ። በዛም ቅድመ ሁኔታ አልተቀመጠም፣ በዚህም ቅድመ ሁኔታ አልተቀመጠም። ግን እነዚህ መብት ስለሆኑ እነዚህ መብቶች አሟሉ። መብቶቹን ለማሟላት የተፈጠረባቸውን ስጋት ዋስትና አግኝታቸዋል አሏቸው። አሁን ቅድመ ሁኔታ ስላላስቀመጠ በቃ ምን ይዋጠው? ስለዚህ ምን ማድረግ አለበት? መረበሽ አለበት። ረብሻ ነው የፈጠረው። የሜስ መፍጠር ነው፣ ኮንፊውዥን መፍጠር ነው። እና አድልተዋል አለ። ለምን እነሱ ያስቀመጡትን እኛ የሰላም ፕሮሰሱን አቀላጥፉ፣ ወደፊት እንዲገፋ አድርጉ፣ ፕሮግረስ እንዲኖረው አድርጉ ስንላቸው እነሱ ያስቀመጡትን ቅድመ ሁኔታ ይዘው አስቀመጡ ነው ማለት ነው። ምንም እኮ የማይገባ ነገር ነው። አንደኛ ቅድመ ሁኔታዎች አይደሉም፣ መብቶች ናቸው። ሁለት ቅድመ ሁኔታዎችስ ቢሆን ወደ ድርድር ስትገባ እነሱ ይሄ ቅድመ ሁኔታዎች ስላላቸው እናንተ በዚህ ቅድመ ሁኔታ ላይ ምን ትላለ እኮ ብለው ይዘው መምጣት የግድ እኮ ነው። ድርድር ማለት እንደዚህ አይደል? እና ቅድመ ሁኔታም የእውነትም ቅድመ ሁኔታ እንኳን ቢሆን ይዘው እኮ መምጣት ነው ያለባቸው። እንደውም ቅድመ ሁኔታዎቹን ብዙዎቹን እኮ አላነሷቸውም። በሂደት የሚደረግ እንደሆነ አድርገው ነው የምዕራብ ትግራይውን ነገር ሌሎችንም የቲዲኤፍን ጉዳይ ሁሉ አላነሱም።
ስለምንም አላሉም።
ምንም በትክክል ቅድመ ሁኔታ ነው ያነሱት እነሱ ናቸው። እነዚህ ቅድመ ሁኔታ አነሳን ያሉት እነሱ ሰላም ፈላጊ ሆነው እነዛ ላይ ያሳጡ ነበር ቅድመ ሁኔታ ማቅረባቸው አይቀርም። ተገለበጠና ባለ ቅድመ ሁኔታዎቹ እነሱ ሆነው እነዛ ቅድመ ሁኔታ ያላቀረቡም። ይሄ ድንጋጤ የፈጠረው ነገር ነው እና ምን ያሳያል አሁን አንተ እንዳልከው በቃ እነዚህ ሰዎች ዝም ብሎ ያጭበረበሩ ሰላም ፈላጊ የመሰሉ ግዜ እየገዙ ከቻሉ ምዕራባውያኑን አጣለው ሌላውን ክፉ አድርገው የሚፈልጉትን እርዳታና ብድር ሌሎችም የኢኮኖሚ ድሎች እየተጠቀሙ ጥሩ መስለው በእንትን በጥሩ ለብሰው የተኩላ የበግ ለምድ የለበሰ ተኩላ ሆነው መኖር ካልቻሉም ይሄው ጥሩ ልንሆን ነው ይያሉ ለጊዜው ፈይሳቸውን ያስተካከሉ ጊዜ እየገዙ አቅም ሲኖራቸው በማከል ህዝቡን እዛ ያሰቃዩ እየገደሉ ሁለተኛ የማያንሰራራ ክልል አቅም የሌለው ህዝብ እንዲሆን የማድረግ ተልእኳቸውን ያሳኩ የቻሉ ቀንና አጋጣሚ ሲፈቅድላቸው መሳሪያም ያከማቹ የመምታት ቅርን ያላቸውና ፍጹም ያንን አካባቢ ህዝቡን የነሱ የትግራዮች አጥብቀው ያዙ የዘር ማጥፋት ድርጊትን በተቻለ አጋጣሚ ጦርነትም ከፍቶ ህዝቡ የመረጠውን መንግስት የማጥፋት አመራሮቹንም የመግደል ትግራይ ላይ የራሱን ብልጽግና ሌላዎች ቦታዎች ላይ እንደሚያዛቸው አይነት የማስቀመጥ እቅዱን ምንም እንዳላነሳ ስለዚህ ጦርነቱ አገሪቷ ውስጥ በአጭር ጊዜ ውስጥ እንደምናስበው ሰላም ሊመጣ እንደማይችል
በዚህ ሁኔታ
ነው የተረዳሁት። በጣም አስደንግጦኛል ግን ዛሬ አንድ ዜና ላይ ትንሽ ተስፋ የሚሰጠኝ ነገር አገኘሁኝ። እንግዲህ የአፍሪካ ህብረት አደራዳሪ ይሁን ብሏል። በትግራይ በኩል የቀረቡ ነገሮች ነበሩ የለም። አረብ ኤምሬትስንም ጭምር ጨምረዋል እነሱ የአውሮፓ ህብረት፣ የተባበሩት መንግስታት እና አሜሪካም በአፍሪካ ህብረት ሲደረግ እዛ ጋር ኮላቦሬተር ሆነው ይኑሩ የሚል ነገር አቅርበው ነበር። የአፍሪካ ህብረት የፖለቲካል አፌር የሰላምና የምናምን ኮሚቴ ይሁን ምክር ቤት ይሄንን ነገር ወስኗል። አሁን የተባበሩት መንግስታት ኮላቦሬት ያድርጉልኝ ይላል
ዩናይትድ ኔሽን ቆይ እንደው
ትግራዮች አቋማቸው ነው የአፍሪካ ህብረትም ተቀብሎታል።
አዎ የኮሚቴው እንትን ያደረገው ዩናይትድ ኔሽን ኢዩ እና ዩኤስ ቱ ቢ ፓርት ኦፍ ዘ ኤዩ ቲም ዴሌጌሽን ዲዚግኔት ቱ ብሮክ ፒስ ቢትዊን the federal government of Ethiopia and the TPLF. ይሄ
አሁን
በነገራችን
ነው
ይሄ ጥሩ ነው ግን ይሄ ነገር ይሄ ኮሚቴ ከዚህ በፊት ኦባሳንጆን ላለመምረጥ ፍላጎት ነበረው እና የአፍሪካ ህብረት ጻፊ ወና ጻፊውና አብይ ናቸው ኦባሳንጆን እንዲመጣ ያደረጉት። እኔ ከናይጄሪያውን ችግር
ነው ለማንኛውም ትንሽ ተስፋ የሚሰጥ ነገር ሆኖ አገኘሁ።
አዎ ግን ችግሩ
ምን ስኮፑ በሰፋ ቁጥር የሚታዘቡት ምክንያቱም አፍሪካ ህብረትን እኮ ማመን ያስቸግራል።
ችግሩ ያለም
ግዜ
አዎ ችግሩ እነዚህ ሰዎች በሰፉ ቁጥር የጊዜው ይራዘማል። ጊዜው በተራዘመ ቁጥር ህዝቦች
ይራዘማል።
አሁን ችግር ያለው የትግራይ ኃይል አለ፣ ተቃዋሚ ድርጅቶች አሉ፣ የተራበ ህዝብ አለ። እነዚህ ሶስቱን ሰው እነዚህን ሶስቱን ነገሮች ትግራይ ክልላዊ መንግስት ማስተናገድ ካልቻለ ለራሱም ችግር ነው፣ ለሀገሪቱም በጣም ችግር ነው፣ ለህዝቡ የሚምልህ የራስክ እንዴት ነው። እኔ እኮ ችግር ያለው ከቲፒኤልኤፍ ጋር ነው ችግር አለ ብሎ ጠቅላይ ሚኒስትሩ ካመኑ ምክንያቱም ከዚህ በፊት የተናገረ ብልጽግና ቢገቡ ኖሮ ቲፒኤልኤፍ ብልጽግና ገብቶ ቢሆን ኖሮ እኮ የሁሉ ችግር አይመጣም ነበር የተባለ ነው። ከዛ ደግሞ ቀጥሎ በገንዘብና በጉልበት የማይንበረከክ ህዝብ የለም ብሎ የተናገረው ነው። በሌላ ጨምሮ ደግሞ ምንም እኔ ሁሉን ነገር አደረግልሃለሁ፣ ገንዘብም መኪናም ቤትም ሰጥሃለሁ፣ መቀሌ አትግባ ብሎ ስብሐት ነጋን የተማጸነ መንግስት ነው። ገባ? እነዚህ በሙሉ ስትመለከታቸው ለሰላም ያለ ፍላጎት የለም። ሁለተኛ ነገር ቲፒኤልኤፍና የትግራይን ህዝብ መለየት አልፈለገም። አሁን ብዙ ሰዎች እንጫጫሉ በቲፒኤልኤፍ ምክንያት የትግራይ ህዝብ ይራባል። የትግራይ ህዝብ መራብ የለበትም። በማንም ምክንያት መራብ የለበትም። መንግስት እንደ መንግስት ኢትዮጵያን አስቆያለሁ እንድትቀጥል ፈልጋለሁ ብሎ የሚል መንግስት ድርጅቱን ከህዝቡ መለየት አለበት። መጥፎ የተባለው ደርግ እኔ በተለያየ ጊዜ የማነባቸው የማያቸው ቪዲዮዎች አሉ። አሁን እንዴ መለስ ዜናዊ ስለ መንግስቱ ኃይለ ማርያም ሲናገር በጣም በማድነቅም ባይሆን ግን ስምምነት እንዳደረጉና ለህዝቡ እህል እንዲገባ ኮሪደር እንደተፈጠረ ነው። አሁን ሪሰንት ላይ ሰሞኑን ብንመለከተው ዩክሬን አሁን ዩክሬን እህል እንድትልክ ራሻ ጋር ስምምነት ተደረገ። ህዝብን አስረበማ መኖር አትችልም፣ ምንም አይቻልም። እና ኢትዮጵያ የጠቅላይ ሚኒስትር አብይ መንግስት የኔ የተገነዘበ አይመስለኝም፣ ጭካኔ ሞላበት ነው። ቀጥል እና እነዚህ ሰዎች መምጣታቸው ጥሩ ይሆን ግን ነገሮችን ያጓትትና የባሰ ችግር ውስጥ እንገባለን። የኔ ፍርሃት እሱ ነው።
እኔ ደግሞ የአፍሪካ ህብረት ጉዳዩ የአፍሪካን ጉዳዩ የማድረግ ነገር አይታይበትም። የአፍሪካን ሴኪሪቲ፣ የአፍሪካን የኢኮኖሚ ጉዳይ አላማውን ሁሉ የሚስት ነገር ነው ያለው። ለምሳሌ ጦርነቱ ተጀመረ፣ አደገኛ ነገር ነበር። ያ ሁሉ የሰብአዊ መብት ጥሰት ተፈጸመ፣ ሰዎች ሞቱ፣ ተፈናቀሉ፣ ጦርነቱ ኤክስፓንድ አድርጎ ሌሎች ክልሎች ሄደ፣ ቀጠናውን ሊያምስ የሚችል ነገር ሆነ። ግን አንድ ጊዜ እንኳን አቁሞ አላለም። እንደውም ሲጀመር እኮ ህግ የማስከበር ነው ያለ ነው።
እና
ይህንን አካል አሁን የትግራይ በኩል ያሉት የትግራይ መንግስት ይህንን አላምነውም ቢል ምንም በቃ ትክክል ነው። ምክንያቱም አንድ ጊዜ እንኳን የሰብአዊ መብት ጥሰት ተፈጽሟል ለማለት ያልደፈረ፣ ጉዳዩን በሰላም ጨርሱት ለማለት ያልደፈረ የተባበሩት መንግስታት ሴኪሪቲ ካውንስል ስንት ጊዜ ነው የተሰበሰበው? ይሄ አንድ እንኳን ያልተሰበሰበ እንዴት አድርጎ ጉዳይ ነው ብሎ ያደራድራል ብለህ ታስባለህ? እና የአፍሪካ ህብረት ብቻ ቢሆን አንደኛ የትግራይ ወገን ለመቀበል በጣም ስለሚቸገር አልቀበልም ይላል። በዚህ መካከል ችግር ይፈጠራል። መንግስት ደግሞ የለም የአፍሪካን ጉዳዮች አንድ የሚያወሩት ነገር አድርጉ ጊዜ ልክ ጠንካራ ለአፍሪካ ሴኪሪቲ እና ልማት የሚጨነቅ ድርጅት ያለ ይመስል የአፍሪካን ችግር በአፍሪካ ችግር አፍሪካዊ መፍትሄ ስላሉ እኛ ለፕሮፓጋንዳ ይመቸዋል። አፍሪካውያንም ለማነሳሳት አፍሪካ ችግር አፍሪካዊ መፍትሄ ብለን ይኸው ጦርነት ስለፈልጉ እምቢ ያሉ ድሮ ቅኝ ገዢዎች የነበሩ ተጽዕኖ ለማሳደር የሚፈልጉ ይሄ ኖሞር ሲሉት የነበረውን ነገር አምጥቶ ብጥብጥ ያደርገዋል ብዬ ነበር ያሰብኩት። አሁን ግን ራሱ ህብረቱ
ችግር አለበት
እነዚህ የሚኖሩ ስላለ ዋንስ ዘገየም ፈጠነ አንዴ ከተጀመረ በኋላ መንግስት ምክንያቶችንና ዝም ብሎ ሴንሴሽናል ነገሮችን እየፈጠረ ማምለጥና መደበቅ የሚችልባቸውን ቀዳዳዎች ያጠባል። ለዚህ ነው ረዝሞም ቢሆን ዘላቂ ሰላም ሊያመጣ የሚችል ድርድር እና ምናልባት ለወደፊት ሁሉ ለሌሎችም ሀገሮች እንደ መልካም ፕራክቲስ እየተወሰደ ሞዴል የሚሆን ነገር ሊኖር ይችላል የሚል ዛሬ አይቸው ተስፋ ተፈጥሮብኛል።
አዎ ነው፣ ጥሩ ነው። አሁንም ጥሩ ነው፣
መገባቱ አይቀርም ብዬ ነው።
አንተ ያልከው ትክክል ነው። እኔ የኔ ፍርሃት ደግሞ ያ ነገር አሁን እነሱ ሰዎች ራሳቸውን ተስተካክለው ተስማምተው እስከሚሄዱ ጊዜ ድረስ ያለው የጊዜ ሂደት ያንን የሚታገስ ሰው አለ ወይ ነው ለእኔ ጥያቄው። ከዛ ነው የምመለከተው። የዩናይትድ ኔሽን ኮሚሽን መጥቶ ሄዷል። ግን ኮሚሽኑ ለአደረጋለሁ ካላቸው ነገሮች የኦሮሚያ ክልል የ200 አማራ ግድያን መረምራለሁኝ ብሏል። ማንዴትስ ይኑሮ አይኑሮ ባላቅም ግን መረምራለሁኝ ብሏል። ማነው መንግስት ፈቃድ አልሰጠውም፣ መቀሌ አልሄደም፣ ትግራይ አልሄደም። ትግራይ ደግሞ ምንም አይነት ሪፖርት ማድረጊያ አክሰስ ወይንም ደግሞ ስልክም ምንም ነገር በሌለን ሰዓት በአንድ ቀን ውስጥ ሪፖርት አቅርቡ ማለቱም ትክክል አይደለም ብሎ ከዛ መውቀስ አለና እንዴት አየው እሱን አጠር አድርገን ሌላ ምክንያቱ ሰዓታችን እንትን
ነው። እሱ ላይ የትግራይ መንግስት ክልላዊ አይሉትም፣ እነሱን በማይሉት መጥራት የለብኝም። ትግራይ ክልል ሆነ አንድ የኢትዮጵያ ክልል ሆነ እንድትቀጥል ምኞቴ ነው። ግን ሰው በማይለው መጠራት እኔ ነኝ በሚለው ነው መጠራት ያለበት ብዬ ስለማስብ የትግራይ መንግስት ቸኩሏል በመግለጫው። ኦፍኮርስ ስጋት ቢያድርበት ተገቢ ነው። ግን በእኔ እይታ ኮሚሽኑ አጠራጣሪ ነው የሚያስብል አንደኛ ምንም ከአቋሙ ወደዛ ወደዚህ አላለም። የሰብአዊ መብት ጥሰት የተፈጸመባቸው እንደውም አስፍቶታል እኮ ማንኛቸውም ቦታዎች ነው ያለው። ያ ከዚህ ከኦሮሚያም የሰፋ ሊሆን እንደሚችል ሁሉ የሚያመለክት ነገር ነው ያስቀምጠው።
ብዙ ነገር አለው ግን ማንዴት ይኖረዋል ወይ ነው ጥያቄው ገባ?
አሁን እሱን ነው እዛ ጋ ኮሚሽኑ ሲቋቋም የተባበሩት መንግስታት የሰብአዊ መብት ምክር ቤት ሲወስን የሰሜን ኢትዮጵያ ብሎ የትግራዩንና የአማራ ክልሉን ነው የሰጠው። ከኖቬምበር 2020 ጀምሮ የተካሄዱትን ብሎ ለዛ ነው የሰጠው ምክር ቤቱ ሲወስንና እዛ ጋር ባልተሰጠውስታን ኮሚሽኑ ሲቋቋም በጀት ሲመደብለትም ለዚህ ስለሆነ ያንን ወደዛ የመሄድ እንደገና ምክር ቤቱ ተመልሶ ገብቶ የኢትዮጵያ ጉዳይ ስለሆነ ተያያዥ ነው ተብሎ ሌላ ውሳኔ ካልተወሰነ ይችላሉ የሚለው ለእኔም ጥያቄ ነው። ብዙ ሰዎች ጥሩ ነው ወደዛም ማስፋቱ የሚል ነገር አንስተዋል። ግን ስልጣኑ ከራሱ የሚመነጭ አይደለም የተሰጠው ነው። ምክር ቤቱ ነው ስልጣኑ ነው የሰጠው።
ያሱ ነው
ያለው የሚለው ጥያቄ ላይ የሚወድቅ ነው። ወደ ኦሮሚያ ወደ ቢሻንጉል ወደ ሌሎችም የሚሄዱ ግን በሌላ በኩል ከመንግስት ጋር ምንም ተሞዳም ወደ የሚያስብለው ምልክት አላየውም እኔና በገለልተኛ ጥልቅና ምንድነው ያለው ብሎ የገለጸው ምርመራ አካሄዳለሁ ነው ያለው። እንግዲህ ይሄ ያላችሁ መረጃ ስጡኝ የሚለው ነገር ቀኑ የሚያጠረው ለዝም ብሎ ፕሪሊሚናሪ ሪፖርት ለማዘጋጀት መሰለኝ ወደ ስራ ለመግቢያ እንጂ ምናልባት መነሻ ሊሆን የሚችል ነገር ነው። ምን በጀት ምን አለ ትባላለህ ሪፖርቱን ስታቀርብ እንጂ ዴቭዝ ያለው የዋናው ምርመራ አካል አይደለም። አይሰለ መነሻም ቢሆን በትግራይም በኩል ቢቀርብ ጥሩ ነው። ግን አሁንም ቢሆን ውጭ ሀገር ያሉት መረጃዎቻቸውን በደንብ ያደራጁ ያሉ ይመስለኛል።
ብዙዎች ሰጥቷል
አማራጭ ያሉት ያደራጁ ነው። በትግራይም በኩል በደንብ ያደራጁ ይመስለኛል። ለመነሻ ከበቂ በላይ የሰጡ ሊሆን ይችላል ብዬ ነው የምገምተው። እና ዝም ብሎ የትግራይ መንግስት ፖዚቲቭ ነገሩን ብቻ ቢያይና እንደዚህ አይነት ስጋቶች እንዳይኖሩ በሚል ቢያልፈው ጥሩ ነበር። ብዙም ገና ከጅምሩ እንደዚህ አይነት ነገሮች ጥሩ አይደሉም። አንደኛ መንግስት በዚህ በኩል ኤክስፕሎይት ያደርገዋል፣ ለፕሮፓጋንዳ ሊጠቀምበት ይችላል። በጥንቃቄ ቢገልጸው ጥሩ ነበር። ትንሽ ከረር ያለ ስለመሰለኝ ነው። ያም ሆነ ግን ብዙ ለውጥ አያመጣም። ምናልባት ስጋቱ ካለም እንዲጠነቀቅ ሊያደርገው ይችላል። ግን በዚህ ደረጃ ባይሄድ ጥሩ ነበር የሚል ዝም ብሎ የግል አስተያየት ያለ።
እሺ፣ ምናልባት ወደፊት ለኢትዮጵያ ተምሳሌነት ይሰራል በሚል የደቡብ ክልል 51 ብሔር ብሔረሰቦች 51 ብሔር ብሔረሰቦች አንድ ላይ ሆነው መንግስት አቋቁሞ ይሰሩ ነበር። እርግጥ የሲዳማ የራሱ የቻለ ችግር አለበት ነበረበት ክልል ሆኗል። ከዛ ወላይታ ጠይቋል፣ ማመልከቻም አስገብቷል። ብልጽግና ደግሞ የደቡብ ምዕራብ ብሎ ደግሞ ሌላ ክልል መስርቷል እንዲመሰረት አድርጓል። አሁን ደግሞ የቀሩትን ደግሞ በሁለት ከፍሎ በክላስተር ተደራላችሁ ብሏል። ህዝብ ወሰን የለበትም። የሚጨቃጨቁ ሰዎች አሉ፣ አለቅላቂ የብልጽግና ሰዎች ሰማችኋሉ፣ በተለያዩ ሚዲየም ውስጥ እናዳምጣችኋለን። በመሀል ግን የጉራጌ ጥያቄ ተነስቷል። ጥያቄ መነሳቱ ብቻ ሳይሆን ለጸሎት ለሽምግልና የተቀመጡ አባቶች ሁሉ በወታደር የተደበደቡ የሚያሳይ ቪዲዮ አሁን ከመምጣቴ በፊት አይቻለሁ። ያን ሪፖርት ያደረገ ልጅ እያለቀሰ ነው የሚናገር የነበረውና አንድ ገበያ መሀል አካባቢ ተሰብስበው ሊሰበሰቡ ሲሉ ሲያባርሯቸውና ሲያንቋጧቸው ያየሁበት ነገር ነው ያለውና በጥቅሉ ደቡብ ክልልን አፈርሷል ለማለት ይቻላል። ግን በእንጥልጥል ደግሞ የጉራጌ ህብረተሰብ የራሱ ጥያቄ ያነሳው እንዳይመለስለት ሆኖ ተቀምጧል። መንግስት ከዚህኛው ነው ከዛኛው የሚል አንድ መግለጫ ይቻለሁ፣ ግን ተሰብስቦ የተወሰኑት ውሳኔም የለም። ወዴት እያመረ ነው? እያፈረስን ነው ወይስ አንድ እየሆንን ነው? ህግ ወጥ የሆኑ ነገሮች በተደጋጋሚ ይሰራሉ። ማንም የሚናገር ሰው ጠፍቷል። መንግስትም ምን አገባችሁ በሚለው መንፈሱ ተቀጥሎበታል። እንዴት ነው ያለን? እስቲ ደቡብን አጠር ብለን ደግሞ እንመልከተው። ሌላ በጣም አንገብጋቢ የሆነ ጥያቄ ስላለ
እሺ፣ በአጭሩ ነው ይህንን የማየው። እኔ Yes, the question of nation and nationality, communism and በጣም ኢንተርቴና አይወደው ነበርና አነባቸው ነበር።
እሺ
በተለይ ስታሊን የጻፈው ቻርሊስ ስታሊን በጥሩ አይነሰም ስሙ the question of nation and nationality ሲሚለው
አዎ
ዲቴል ራሱ ይሄ what nation አሁንኛም ምን ወዛገበበትም በሙሉ ነው ያስቀመጠውና ሲሪየስ ነገሮች ናቸው ያሉት እንደው እንትኑ በጣም ሰፊ ስለሆነ
አዎ
በክልል ደረጃ ስትዋቀር all nations በnation ደረጃ ያሉት nation ለመሆን እንግዲህ እንደ ኮንቴክስቹዋላይዝ ማድረግ ይኖርባል እሱ በካፒታሊዝም ኮንቴክስት ላይ ያስቀመጠው ጥያቄ እስከተነሳ ድረስ በአግራሪያን በሆነ ኢኮኖሚ ባለበት ካፒታሊዝም ላይ ባልደረሰ ሀገር ውስጥም ኮንቴክስቹዋላይዝ ማድረግ ያስፈልጋል ግን በክልል ደረጃ ኔሽን ሆነ እንደ ክልል ስትደራጅ ቲናንሹም ባስኬቶም በጣም እንደንተን እንደ ራይት እኩልነት ማለት የራይት ነው የራይት እኩልነቱ እንደተጠበቀ ሆኖ ግን የግድ ክልል መሆን ኢምፖሲብል ነው ናቹራሊ ትናንሾቹን ስታያቸው በዚህ ህዝብ የሚባል ዲፊኒሽናቸው የሶስቱ በጣም እኮ ዲስቲንክት ሆኖ ተቀምጧል ኮሙኒዝምን የሚያክሰው ያቀዋል የማርክሲዝም የለተለየ ለኒዝምና እና አሁን እነዚህ በኔሽን ደረጃ ያሉት ለምሳሌ ወላይታ፣ ሲዳማ፣ ጉራጌ፣ ሰማው ጋሞም በዚህ ደረጃ ሊሆን ይችላል ብዬ ገምታለሁ። እነሱ የክልል ጥያቄ ሆነው ሻንስ የክልል የሞን ጥያቄ ያነሱ በህገ መንግስቱ መሰረት ምላሽ ማግኘቱ ተገቢ ነው ብዬ ነው ማምነው። እና ህገ መንግስቱም ይፈቅዳቸዋል። እኔ በኢህአዴግ ጊዜ እነዚህ ጥያቄዎች ነበሩ ሳይመለሱ መቅረታቸው አሁን ላለው አሁን ዝብርቅርቁን እያወጣ ላለው ነገር የተመቸው ሁኔታ ፈጥቷል ብየው ያን ጊዜ ምላሽ ማግኘት ነበረበት የሲዳማም ይው ላይ ታም ያን ጊዜ ሁለቱ ነበር የጠየቁት ጉራጌ ሌትሊ ነው የመጣው ስልጤ ማንዘቷል ጥያቄው ብትመልሰው ነው የሚሻለው እና በተለይ የጉራጌ የወላይታ አይሉ ነው የስልጤ በመክር ቤት ደረጃ ይወስን አይወስን አላቅም በህገ መንግስቱ መሰረት የክልሎቹ የዞኖቹ ምክር ቤቶች በክልል ደረጃ እንዋቀር ብለው ይላሉ ዩናይትድ ሊወስነዋል ስለዚህ የፌዴሬሽን ምክር ቤት ይሄንን ተቀብሎ ሪፈረንደም አካሂዶ ክልል እንዲሆኑ ማድረግ ነው ለምርጫ ቦርድ ሰጥቶ ክልል እንዲሆኑ ማድረግ ነው ሲዳማ እንደሆነ ከዛ ጋር በህገ መንግስቱ መሰረት የህዝብ የየዞኑ የብሔሩ የብሔረሰቡ ተወካዮች ምክር ቤት የወሰነው ውሳኔ ያለ እሱ ውሳኔ ገፍተው አዲስ ብልጽግና የሚለው ፓርቲ ከመጣ በኋላ የተቋቋመው ምክር ቤት ሌላ ውሳኔ ነው እንዲወስን እየተደረገ ያለው። ያ ይሄ ህገ መንግስታዊ ነው አካሄዱ። ከምንም በላይ ወላይታ ሁን ይሄንን በክላስተር የሚደረግ ምክንያቱም ወስኖ ቁጭ ብሏል ክልል ለመሆን ወስኗል በቃ በህገ መንግስቱ ነገር። እሱን በጉልበት ነው የምትሽርበት ማለት ነው። ጉራጌን በጉልበት ነው የምትሽርበት ማለት ነው። ይሄ ነው አንድ ተገቢ ያለው ነው። ብሔሮች ብሔረሰቦች እንድላይ በወረዳም ይሁን በምን የራሳችን በራሳችን የማስተዳደር መብት ተከብሮልን ግን ለኢኮኖሚ መልካም ምድሩም ለአስተዳደር በሚመች መንገድ አንድ ላይ እንሁን የማለት መብት አላቸው። በዚህ መንገድ እንዲደራጁ ማበረታታትም ተገቢ ነው። ለምሳሌ ሌኒሾቹ ባስኬቶ ያንጋቶ ምናምን የሚባሉትን ክልል ልታደርጋቸው ስለማትችል እነሱን በክላስተር ማድረግ መሬት ላይ ያለው ሁኔታ የሚያስገድደው ነው። ናቹራሊ ኢምፖሲብል ስለሆነ ክልል የመሆኑ ነገር ህዝቦች ናቸው። እና ከዚህ አቋያ ስታዩ ክልሉ ያዩ ክልሎች መሆኑ አይደለም ደቡብ አሳሳቢው ነገር ከብሔሩ ወይም ብሔረሰቡ ፍላጎትና ከዚህ ቀደም ወስኖ ካሳደረው ውሳኔ የሚቃረን አካሄድ መሆኑ ነው አደገኛ የሚሆነው። ስለዚህ አይቀበሉትም። ለማይቀበሉት ያምጻሉ። ስልጣን ላይ ያለው መንግስት አመጻን በኃይል የመስበር አካሄድን እንደ ደንብ እንደ ህጋዊ የተቀበለ ነው። ስለዚህ ወታደር ያስገባ ይጨፈጭፋል። አገሪቷ ሜስ ውስጥ ነው የምትገባው። አሁን ያለው ጦርነት በዛ በኩል ያለው የአልሸባብ ስጋት የወቦ እንቅስቃሴ ረሃቡ ምኑ ባለበት ሁኔታ ሪላቲቭሊ የተረጋጋ የመሰለው ደቡብ ደግሞ በፖለቲካ ነውጥ በአመጽ የሚታወክ ሊሆንና አገሪቷ የተጣደ ብረምጣ ብትሆን ነው ማለት ነው። እና እኔ በዚህ መንገድ ነው የማየው።
አብቻ ብዙ ብዙ ነገሮችን ስትመለከተው ይሄ የግድለሽነትና እኔ ያልኩት ካልሆነ እኔ በምን ይሄ መካኒክ መኪና ይፈታና ገጥሟለው ብሎ በኋላ የሚያጥፍበት ጥራው ሲያደርገው እንደኛውን ካንደኛው ምን ይሆናል ብሎ የሚያስቀምጥ አይነት ነገር ያልተሳካለት መካኒካንን ነገር ነው የሚመስለኝ ያለው የኢትዮጵያ መንግስት በአንድ ቦታ ብቻ አይደለም በየቦታው የሚያደርጋቸው ሁኔታዎች ሙሉ አንዳቸውም ሀገሪቱን ወርታች ቁልቁል የሚያወርድ ደህንነቷን ጸጥታዋን የሚረብሽ ኢኮኖሚዋን የሚጎዳ ህዝቧን የሚያሰደድና የሚለግድ ያለሞት የዳረገ ሆኖ ቆይቷል። እንግዲህ መጪው አመት ምንድነበረ መጪው አመት ምን ይሆናል የሚል ደግሞ አንድ የፕሮቴስታንት ሰው ሲያብድ ሰምቻለሁ ትላንትና ከትላንት ወዲያ አንድ ቪዲዮ ላይና
ለሱ የሆነ ጂኒ ነው ቁርጥ ከሚላቸው ምን ሄት ለሚያምር
እንደው በጣም እንደነሱ ትንሽ ችግር ያለበት ነው አንዱም ተባለፈው
ሰምቷል
አብዶል ያላበደ ማናል ብለህ ነው ዘንድሮ በርክ ባከቶኝ ከላይ እስከታች ድረስ ያለው ነው አልሸባብ እንዴት እስቲ እኔ የቁጥር አልሸባብ እንዴት ነው በአንድ ጊዜ 800 ሰዎች ይዞ የሚጓዘው ይጓዛል ያን ያህል የሚሄድ አቅም አለው የሙስጠፌ ዛሬ ትላንትና 800 ሰው ገደልኩ 23 መሪዎችን ገደልኩኝ ከዛው 3 ትላልቅ ሰዎች ናቸው ተብሎ ካለፈው ሳምንት ጀምሮ ይነገር ነበር ትላንትና እንደውም ከ3 24 አድርጎታል
24 መራመራሮች
አማራሮች ብሎ ስማቸውን ሁሉ ሰዓቶች ሲያወሩ ተሰምቻ ሲናገሩ ሰምቻለሁ ከዛ ደግሞ 800 ሰው 800 ገድያለሁኝ ከዛ ደግሞ እነዚህ ሞቱ ናቸው ተማርኳሉ መሳሪያ አለ ይላል በሌላ ደግሞ የተከተገኙት በጣም የሚገርመው ዛሬ እንተካደረኩት አሁን ዛሬ ከተገኙት መታወቂያዎች ሁሉ የሶማል ከጌዶ የጌዶ ወረዳ ነው አራጃ የተሰጠ መታወቂያ ነው የሟቾቹ ጎዴ ጌዶ ጎዴ እና ይሄን ሁሉ ስትመለከተው የሙስጠፊ ችግር አንድ ራሱ ይቻል ነው ሁለተኛ ነገር የኢትዮጵያ መንግስት ራሱ ከዋና የሶማሌ መንግስት ጋር መሆኑ ተቶ ከፑንትላንድ ከሶማሊላንድ እና ከሌሎቹ ከጁባላንድ ጋር ከነሱ ጋር ደግሞ የመነጋገር ሰዎችን ወደ ኢትዮጵያ የማምጣት ልክ ኢሳያስ አፈወርቂ አሁን በሱዳንና በሌሎች በኩል የሚያደርጋቸው ነገሮች ሆኑ ኮፒ ካርት የሚባለው ነገር ኮፒ ያደረገ የሚንቀሳቀስ መንግስት ሆኗልና አደጋ እኔ አደጋው ነው እንትም ያደረ ዛካቢ አሁን ለምሳሌ የባንዲራው መቀ የዛሬ 3 አመት ስናወራ ነበር አብዲሊ እንደት እንዳለ ባንዲራው ሲቀየር እና ስሙ ሲቀየር ችግር ይመጣል ወደፊት በየተናገረ ነበር ታስታውሳል ተናግረናል ሁለት ተናግረን አሁን ያ ችግር የመጣ ይመስላል ሁሎቹን ነገሮች ያፋጠጠ ያመጣ ይመስላልና እነዚህንስ ነገር እንዴት አያያቸው እሱን ቶሎ ባልልኝና አንድ መጨረሻ ማለትን ፈልጓል የአዲስ አበባን በተመለከተና
ይሄንን ባጭሩ ልበልልኝ የስምት መቶ ገደል ምናምን አንደኛ አልሸባብ የእንትን ነው የሰርጎ ገብ ነው የደፈጣው ጊያ ነው ኮንቬንሽናል ሉጊያ የሚያደርግ ቡድን አይደለም እና ምናልባት አንድ ጊዜ ጥቃት ለመሰንዘር ሲሄድ መቶም ካሰማራ በጣም ትልቅ ነው እና 800 ገደልን እንትን ነው እንደዚህ አይነት ነገር አሁን ሸኔን ልክ ስለ ሸኔ ሲወራው ለጊዜ ድራሹን አጠፋ ነው ደመሰስ ነው ሁለተኛ ለክልሉ ስጋት የማይሆን እሱ ነገር ነው
ዱቄት አደረገው ነው ለሀገር ስጋት አይደለም
ዱቅ በቃ ዱቄት ሆነ አመድ ሆነ ተበትኗል ምናምን የሚባሉት ነገሮች አሉ አይደል ከሱ የተለየ አይደለም እና እንደሱ በማድረግ ሊፈጥሩት የሚፈልጉት እንግዲህ እንደስነ በጠላት ላይ እንደስነ ልቦና ጦርነት ይዩት ወይም ህዝቡ ከስጋት እንዲነጻ ፈልገው ይሁን መዋሸት እንደዚህ አይነት ነገር ላይ ጃል ምሮ ስንት ጊዜ ነው የተገደለው የፖሊስ አዛዥ እኮ ያካባቢው ወጥቶ በቃ ገለነዋል ቀብረውታል እንደተቀበረው ሁሉ ሲናገር ነበርና ብዙም ከዛ በላይ ኦፍ ኮርስ ሰርጎ ገቡና አሶጥተው ሊሆን ይችላል እንቅስቃሴውን ገድበው ሊሆን ይችላል ይሄ የሚያወሩት አዝ ግን
ጦርነቱ ያለው አሁንም ኢትዮጵያ ምድር ላይ ነው በነገራችን ላይ በፊት ባፈር ፎዞን ሶማሌ ላይ የነበረው ሁሉ እየተቀየረ ይመስለኛል
እና ሌላ ይሄ የጎዴ መታወቂያው ተሰልፎ ስታየውኮ እያንዳንዳቸው ነበር ያያዙ እንዴ ምንድነው እንዴት ሆኖ ነው የተፈጠረው ነው የምትለው አንደኛ የመንግስት መዋቅሩ በራሱ የመንግስት መዋቅር ነው ያለበት ማለት ነው። እንግዲህ ማህተሙ የተሰጠው ማህተሙ ትክክለኛ ነው ወይ? የጎዴ ዞን ነው ወረዳ ነው እሱ የሱ መዋቅር ውስጥ ያለ የመንግስት አካል ነው የሰጠው ወይንስ የሆነ ቦታ ፎርጅን የተሰራው የሚለው ጥያቄ ላይ ሆኖ በመንግስት የተሰጠ በክልሉ ሰዎች በአመራር የተሰጠ ከሆነ አልሸባብ ኦልሬዲ ጠመንጃ ይዞ ሳይሆን እየተንቀሳቀሰ ያለው የመንግስት መዋቅር ውስጥ ነው ያለው ማለት ነው። እና አስደንጋጭ ነው የመንግስት መዋቅር ውስጥ አለ የሚለው ነገር። እንግዲህ አንዳንድ መረጃዎች ከቅርብ ጊዜ እየወጡ ያሉት ራሱ የክልሉ መንግስት ውስጥ ራሱ ሙስጠፌም ጭምር አብሯቸው ያሉት አማካሪዎች ሁሉ የሚጠረጠሩበት ሁኔታ ነው ያለው። አንዳንድ አነጋገሮቻቸው ሁሉ ስለ ታላቋ ሶማሊያ ስለዚህ አድባሪ ታላቋ ሶማሊያ ሁሉ የሚያወሩ ነው የሚመስለው። እና እንግዲህ ብዙ ነው ለሰዓት ስለሌለን ዝም ብዬ ይህንን ያህል ልበልና
አደጋ ከፍ ያለ ነው።
አዎ፣ ሌላ ይሄ እንትኑ በተለይ በጣም ያስፈራኝ የአልሸባብን እዚህ ጋር ልተወው እና የኢትዮጵያ መንግስት የውጭ ግንኙነት በሶማሌም በኢትዮጵያ በየትኛውም ሀገር ክልሎች የውጭ ግንኙነት አይመሰረትም እህትማማች ከተሞች የሚል በማኒሲፓሊቲ ደረጃ የሚደረግ የሰላም የልማት የምናምን አይነት ነገሮች ታያለህ እንጂ አንድ ክልል አይመሰረትም። የትግራይ ክልል ወር የኦሮሚያ ክልል የውጭ ግንኙነት ለራሱ አይመሰረትም። እና የኢትዮጵያ መንግስት የሶማሊያን የፌዴራል መንግስት አልፎ ከክልሎች ጋር ነው ግንኙነት እየመሰረተ ያለው። ይሄ ማለት ምን ማለት ነው? ከፌዴራል መንግስቱ ጋር ቅሬታ ያላቸው እና የፌዴራል መንግስቱን የሚቃወሙ ማለት ነው። በወታደራዊ ኃይል፣ በወታደራዊ ሄሊኮፕተር ከወታደሮች ጋር ቁጭ ብለው እስከ መነጋገር ከደረሱ አንዳንድ የምንሰማቸው መረጃዎች ትጥቅስ እና የወታደር ስልጠና እስከ መጠየቅ የደረሱ ክልሎች አሉ። ስለዚህ ክልሎቹን የፌዴራል መንግስቱ ላይ በኃይል እንዲነሱ የማድረግ አካሄዱ ላይ ያለ መሆኑን ነው የምታየው። ይሄ አንድ በዓለም አቀፍ ደረጃ ተቀባይነት አይኖረውም። የኢትዮጵያ መንግስት አሸባሪ የሚያደርገው ነው።
አሸባሪ
ሁለት አሸባሪ ነው፣ በቃ የአሸባሪ ስራ ነው የሚሆነው። ሌላ አልሸባብ ከፈጠረው ራስ ምታት አልፎ የሶማሊያ መልሳ ዘጠና መጀመሪያ ላይ እንደነበራት ከጫፍ እስከ ጫፍ በጎሳ ተከፋፍላ እርስ በርስ ያለው ጦርነት ውስጥ ገብታ ይሄ ለኢትዮጵያም ለተቀረውም ዓለም አስጊ የሆነ የስቴትለስ ሀገር ሆና በተለይ እኛ አጠገባቸው ላለ ነው እንደ አይኤስ አይነት ትልቅ አሸባሪ ተፈጥሮ የፌዴራል መንግስቱ የሶማሊያ ተዳክሞ አልሸባብ ጉልበት አግኝቶ የሚወጣው አልሸባብ ነው። በዚህ ግርግር ምንም አትጠራጠር። ክልሎቹ የፌዴራል መንግስቱ ላይ ሲነሱ በእርስ በርስ ውጊያ፣ ክልሎቹም የፌዴራል መንግስቱም ሲዳከሙ ተደራጅቶ ያለው አልሸባብ ነው ጉልበት አግኝቶ የሚወጣው። የመጀመሪያው ምት ኢትዮጵያ ላይ ነው የሚያርፈው። ባለፈውም ነግሬያለሁ፣ የዋሃቢ ሰለፊ አመለካከት
እሱ ነው ዋናው።
የሚከተለው ዋሃቢ ሰለፊ ኢትዮጵያ ውስጥ በአመለካከት ደረጃ መሬት ይዞ ቁጭ ብሎ ተዘጋጅቶለታል። ከዛ በኋላ ይህንኑ አመለካከት በትጥቅና በድርጅት መደገፍ ብቻ ነው የሚሆነው። የመጀመሪያዋ ጠፊ የምትሆነው ኢትዮጵያ ስለሆነች የአብይ አህመድ መንግስት የጀመረው ነገር በራስ ላይ ካራ መሳል ነው። ራስን ለማረድ ካራ እንደመሳል ነው። ትንሽ አስፈሪ ነው። ይህንን ነው የምለው።
ኦኬ፣ ለመጨረሻ አርግል ባለችን አንድ ሶስት ደቂቃ ነች ያለችን ቀረችን። አዲስ አበባ ይሄ ውጭ ያለው የአማርኛ ተናጋሪ ህብረተሰብ ባኮረፈ ቁጥር ኢትዮጵያ ውስጥ የሚገደሉ አሉ። ኢትዮጵያ ውስጥ ያሉ አማርኛ ተናጋሪ አክቲቪስቶች በጮሁ ቁጥር ኢትዮጵያ ውስጥ የሚታረዱ አማሮች አሉ። አሁን ይሄ የውጭው ጩኸት በስቷል። ጠቅላይ ሚኒስትሩ ተደብቆ ከርሟል። አሁን ሲመጣው ከመምጣታቸውን በፊት ጨምሮ አዲስ አበባ አማርኛ ተናጋሪ በተለይ ከዚህ ከወሎ አካባቢ እንዳይገቡ ወደ አዲስ አበባ እንዳይገቡ በተለያዩ ቦታዎች ላይ እየተከለከለ ነው። እስከ 700 እስከ 800 የቸገረውም እስከ 1000 ድረስ እየከፈለ እየገባ ነው ያለው። ይህንን አይተህ አዲስ አበባ ምን እያጠየቀ አዲስ አበባ መንግስት ፌዴራሉ ሳይናገር ጠቅላይ ሚኒስትሩ ቢሮ ያልተናገረው ነገር እነዚህ ተራ ሰዎች ያደርጋሉ የሚል ግምት የለኝም። ከዚህ በፊት አልነበረም፣ አይደረግም። ሌላ ጃንጥራር የሚባል አንድ የእውቀት እንትን የእውቀት ማነስ ይሁን የምን ብቻ ባልሆነ መልኩ ግን አቶ ጃንጥራር ትላንትን ከትላንት ወዲያ
ሲናገር ጅልጥራር ይያሉት ነው
ምን ምን ጅብጥራር
ጅልጥራር
ጅልጥራር በቃሽ ያሰኛል እና እሱ
እነሱ ሲሉት
እሱ ተናገራችኋልና ካበቤ ካዳነቻቤ በምንም አልኩም ማይሻል አማራ ሆኖ አዲስ አበባ በተለይ አዲስ አበባ ተወካይ ሆኖ በክትል ከንቲባ ሆኖ እንደዛ ካወራ በምንም አይነት መልኩ ጠቅላይ ሚኒስትሩ የተናገሩት ነገር ትክክል መጥፎ ነው ብሎ ለማለት ያስቸግራልና እሱ ላይ ምን ትላል ወደ መጨረሻችን ይሄ እስከመቼ ድረስ ነው አትገቡም ትገባላችሁ የሚባሉ መጨረሻ ላይ አሁን ውጡ እንዳይባል ፈራልሁኝ ቀጥል
ፖስታዩል ይሄ እኔ በጣም ነው ያስደነቀኝ ምንድነው አንድ ሰው በራሱ ሀገር አንዱ ክልል ወደ ሌላ ክልል ትልቅ የሕገ መንግስት መፍጠር ነው። ዜጎች የፈለጉበት ወደ ፈለጉበት ቦታ የመሄድ የመኖር ኑሯቸውን የመመስረት ሀብት የማፍራት የሀብታቸው ባለቤት የመሆን መብት ሕገ መንግስት ላይ መብት ነው። ስለዚህ ወንጀል ሰርቷል ብለህ የምትከታተለው ሰው ከተጠረጠርከው በሕግ በሚያዘው መሰረት ይዘህ ጠርጥሬያለሁ ብለህ በ48 ሰዓት በዚህ በዚህ ብለህ ፍርድ ቤት ታቀርባለህ እንጂ ወደዚህ አትግቡ የሚባል ነገር አስፈሪ ነገር ነው። ለማውራት ለማሰብ እና የት ድረስ እንደ ወረድን ነው የሚያሳየው። እና አሁን አንተ እንዳልከው አትግባ ከመጣ ውጣ ምን ያው እኮ ነው ልዩነት የለው። አትግባ ካልክ የገባውንም ውጣ ነው ምንም ልዩነት የለው። በመጀመሪያ በጊዜ ተወስናለህ፣ ካለፈው አመት ጀምሮ የገባችሁ ውጡ ትላለህ፣ ከዛ በኋላ ሁላችሁም ውጡ ነው። እንትኑ የደረጃ ነው የቅደም ተከተል ጉዳይ እንጂ ተመሳሳይ ነው። አትግባ ካልክ የገባው ውጣ፣ ባላስገባው ምክንያት ነው ውጣ የምትለው፣ ወደዛ መሄዱ የማይቀር ነው የሚሆነው። እንግዲህ ምን ልለው እንደሚችል አላውቅም።
እኔ መንግስት ወደ ህሊኔ ይመለሳል የሚል ግምት የለኝም። መንግስት ካልተመለሰ ድረስ ትናንሾቹ ሰዎች የማያደርጉት ነገር ወደኋላ የሚሉት ነገር የለም። እያስፈራኝ የመጣውም እሱ ነው አንዱ። ሌላው ግን በጣም አደገኛ በጣም አውራት ፈልጌ የነበረው ሰዎች እየተገደሉ አዲስ አበባ በተለይ ታክሲ ነጂዎች ማነው ራይድ የሚሰጡ ሰዎች አላግባብ እየተገደሉ ናቸው። ትራክ የሚነዱ ሰዎች እቃ የሚያመርት ከጅቡቲ እየሞቱ ናቸው አሉትና ይህን ሁሉ ደህንነትና ጸጥታ ለሰዎች ዋስትና የሌለበት ሀገር ሆኗልና 30 ሰከንድ አለህ አትለው ካለህ
እንግዲህ መንግስት ሲዳከም እና የኢኮኖሚው ሲንኮታኮት አንደኛ የሚበዛው ነገር ዘረፋ ነው። ስልክ እያወራ አዲስ አበባ ውስጥ መንገድ ላይ አትሄድም። እዚህ ድረስ ደርሷል። ከሶስት ሰዓት በኋላ ማንም ሰው መንቀሳቀስ አይችልም። እና መንግስት ህግ ማስከበር ያልቻለ መሆኑን የጸጥታ መዋቅሩ የፖሊስ መዋቅሩ መኖር ስላልቻለ በሚከፈለው ክፍያ ወደ ቤቱ ለልጆቹ ዳቦ ይዞ ለመግባት ደሞዙን ከመጠበቅ ይልቅ ከሌባ ጋር መተባበር የሚቀርብ ኦፈር የሚያደርጉለት ከፍተኛ ገንዘብ ስለሆነ መተባበሩ የተሻለ ሆኖ አግኝቶታል። ህገ ወጥነት፣ ስርዓት አልበኝነት ከተማ ውስጥ ነው።
የሚቀጥለው ሳምንት የመጀመሪያው አጀንዳ እናደርገዋለን። መልካም የፍልሰታ ጾም እንዲሆንላችሁ እየተመኘን በጸሎታችሁ በጾም በጸሎታችሁ ለሙሉ ለሀገራችን ለህዝባችን ደህና ሁኑ። መልካም በዓል።